የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 16 2013 ዓመተ ምህረት ዝግጅታችን አሁን ጀመረ። በመቀሌ ዩኒቨርሲቲ የምረቃ ስነ ስርዓታቸውን አጠናቀው ወደ አዲስ አበባ በመመለስ ላይ የነበሩ የአዲግራት ዩኒቨርሲቲ ተማሪዎች አዲ መስኖ በመትባል አካባቢ በደረሰ የደፈጣ ጥቃት ተማሪዎች መገደላቸው ተገለጸ።
ጋይ መንገድ ተዘግቶብናል። አቁሙ አሉ። ሲያስቆሙን እንደ ድንገት ከፊት ናቸው ከሹፌሩ ኋላ ፌዴራሎች ሁለቱም ወጡ። ሲወጡ እዛው ተኩስ ተጀመረ። ከየት መጣም ይባል ከተራራ ላይ እንዳለ ሚኒሻ ምናምን እንዳለ ከተራራ ላይ በቃ በጥይት መኪናው መደብደብ ጀመሩ። እኛ መኪና ውስጥ ሆነን እንጨዋለን። አንዱ በእግዚአብሔር ይላል፣ አንዱ በአላህ ይላል፣ እኛ ተማሪ ነን እንላለን። ከዛ ከተራራ ወርደው ተጠግተው መምታት ሲጀምሩ ሹፌሩ እንደ ድንገት ተመቶ ነበር። እንደምንም ብሎ ገብቶም መኪናውን ወደ ተራራው ገለበጠው።
በቦታው የነበረ አንድ የዩኒቨርሲቲ ተማሪ ነው። ዝርዝሩን ባብይ ርዕስ ታደምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ከኢትዮጵያ የቤንሻንጉል ጉምዝ ክልል በሺዎች የተቆጠሩ ሰዎች የጎሳ ሁከቱን በመሸሽ በቅርብ ሳምንታት ወደ ሱዳን ብሉ ናይል ክፍለ ግዛት መሰደዳቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR አመለከተ። ሊሳ ሽላይን ከጄኔቫ ያደረሰችን ዘገባ አለ፣ ሶሎሞን አባተ ያቀርበዋል።
ቤንሻንጉል ጉምዝ ክልል ውስጥ የሚስተዋለው አለመረጋጋት ካለፈው ዓመት አንስቶ የነበረ ቢሆንም ባለፉት 3 ወራት ውስጥ ግን ውጥረቱ እየተባባሰ መምጣቱን የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR አመልክቷል። ባለፉት 5 ወራት ውስጥ ታህሳስ 14 በአንድ ቀን የተገደሉ 200 ሰዎችን ጨምሮ 500 ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አሳውቋል። ይህ ቤንሻንጉል ጉምዝ ውስጥ እየተፈጸመ ያለው ጥቃትና የሰላም እጦት በሺዎች የሚቆጠሩ ኢትዮጵያውያንን ወደ አጎራባቿ ሱዳን ብሉ ናይል ግዛት እንዲሰደዱ ማድረጉን የዩኤንኤችሲአር ቃል አቀባይ ባባር ባሎች ተናግረዋል። ስደቱ የተጀመረው ድንበር አቋርጠው ወደ ሱዳን በገቡ ጥቂት መቶዎች የሚሆኑ ሰዎች ቢሆንም ባለፉት ሳምንታት ውስጥ ግን ቁጥሩ አሻቅቦ አሁን ወደ 7000 የሚሆኑ ኢትዮጵያውያን ስደተኞች እዚያ እንደሚገኙ ባሎች አመልክተዋል። ሁከቱን ተከትሎ ፌዴራል መንግስቱ መተከል ዞን ላይ ከጥር 13 2013 ዓ ም ጀምሮ የአስቸኳይ ጊዜ አዋጅ ጥሏል። ወደ ሱዳን የተሰደዱት ኢትዮጵያውያን የሚገኙባቸው አካባቢዎች ለመድረስ አስቸጋሪ በመሆናቸው ከሱዳን ባለስልጣናትና ከሌሎችም አጋሮች ጋር በመሆን የመንግስታቱ ድርጅት የስደት ተቋም ሰብአዊ ድጋፎችን ለማድረስ እየጣረ መሆኑን ቃል አቀባዩ ጠቁመዋል። የቤንሻንጉሉ ስደት በትግራይ ቀውስ ምክንያት ከተሰደዱት 61,000 ኢትዮጵያውያን ጋር የማይያያዝ መሆኑን ባሎች ገልጸው በቤንሻንጉል በኩል እስካሁን 3,000 ስደተኞች መመዝገባቸውንና 1,000 ለሚሆኑት ምግብ፣ ውሃ፣ የንጽህና፣ የጽዳት እንዲሁም የጤናና ሌሎችም የእርዳታ አቅርቦቶችን ማድረሳቸውን አስታውቀዋል።
ሶሎሞንን አመሰግናለሁ ለዘገባው። በነ አቶ ጃዋር መሐመድ ህክምና ላይ ፍርድ ቤት ያሳለፈው ውሳኔ ያልተፈጸመበትን ምክንያት ቀርበው እንዲያስረዱ ታዘው የነበሩት የቃሊቲ ማረሚያ ቤት አዛዥ ዛሬም ባለመቅረባቸው ከነገ በስቲያ ሐሙስ የካቲት 18 ታስረው እንዲቀርቡ ፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። በሌላ በኩል የጠቅላይ አቃቤ ህግን ይግባኝ የተመለከተው ፌዴራል ጠቅላይ አቃቤ ህግ የላንድማርክ ሆስፒታል የሐኪሞች ቡድን እና አቶ ጃዋር መሐመድ ያሉበት ቃሊቲ ማረሚያ ቤት ሄዶ የህክምና አገልግሎት እንዲሰጥ ወስኗል። ሙክታር ጀማል ዝርዝሩን ይዟል።
ፌዴራል ከፍተኛ ፍርድ ቤት በእነ አቶ ጃዋር መሐመድ ህክምና ላይ አስተላልፈው የነበረው ውሳኔ ለምን እንዳልፈጸመ የቃሊቲ ማረሚያ ቤት አዛዥ ረዳት ኮሚሽነር ግርማ አደሬ በአካል ቀርበው መልስ እንዲሰጡ አዞ የነበረ ቢሆንም አዛዡ ዛሬም ባለመቅረባቸው ከነገ በስቲያ የካቲት 18 2013 ታስረው እንዲቀርቡ አዟል። በሌላ በኩል ደግሞ ውሳኔው ለምን እንዳልተፈጸመ የኢትዮጵያ ማረሚያ ቤቶች ዋና ኮሚሽነር ችሎት ፊት ቀርበው ማብራሪያ እንዲሰጡ ተወስኗል። በሌላ ችሎት የፌደራል ጠቅላይ አቃቤ ሕግ በእናቶ ጀዋር መሐመድ የህክምና ሁኔታ ላይ ያቀረበውን አቤቱታ መሰረት በማድረግ ዛሬ ውሳኔ የሰጠው የፌደራሉ ጠቅላይ ፍርድ ቤት ባለፈው ቀጠሮ በተደረገው የግራ ቀኙ ክርክር ላይ ብያኔ ሰጥቷል። ጠቅላይ አቃቤ ሕግ በበታች ፍርድ ቤት የተላለፈውን ውሳኔ በመቃወም የተከሳሾችን በግል መታከም የእኩልነትን መርህ ይጥሳል፣ የማረሚያ ቤቱን ማቋቋሚያ አዋጅና ማንዴላ ሕግ ተብሎ የሚጠራውን ዓለም አቀፍ ሕግንም የተከተለ አይደለም በማለት ያቀረበውን መሟገቻ ፍርድ ቤቱ ውድቅ አድርጓል። ድንጋጌዎቹ ለእስረኞቹ ሕክምና ማቅረብ ዝቅተኛ የመንግስት ግዴታ መሆኑን እንጂ እስረኞች እንዲጠቀሙ አያስገድድም ብሏል ጠቅላይ ፍርድ ቤት። በሌላ በኩል አንድ ሰው በፈለገው የጤና ባለሙያ ብቻ የመታከም መብት አለውም ብሏል። በሌላ የመከራከሪያ ነጥብ ተከሳሾች በግል እንዲታከሙ ፍርድ ቤት የወሰነው ከአምስት ወራት በፊት መሆኑን በመጥቀስ የጠቅላይ አቃቢ ሕግ ይግባኝ በጊዜ ይርጋ ውድቅ እንዲሆንላቸው የተከሳሾች ጠበቆች የጠየቁትን በተመለከተ ጠቅላይ ፍርድ ቤት ውድቅ አድርጎታል። በተከሳሾቹ የሕክምና ጉዳይ ላይ ጠቅላይ አቃቢ ሕግ ያነሳውን የጸጥታና የደህንነት ስጋት በተመለከተ የእስረኞች ወደ ላንድማርክ ሆስፒታል ሄደው መታከም ካለው ነባራዊ የጸጥታ ሁኔታ ጋር የደህንነት ችግር ሊፈጥር ይችላል የሚለውን ስጋት በማጤን እንዲሁም እስረኞች በፈለጉት ሰው የመታከም መብታቸውንም ለመጠበቅ የላንድማርክ ሆስፒታል የሐኪም ቡድን እስረኞቹ ያሉበት ቃሊቲ እስር ቤት ሄዶ እንዲያክማቸው ጠቅላይ ፍርድ ቤት ውሳኔ ሰጥቷል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው አመሰግናለሁ። በቀጣዩ አጭር ዘገባ ወደ ሶማሊያ እናመራለን። ሶማሊያ ለገባችበት የፖለቲካ አጣብቂኝና ህልውናዋ ላይ አደጋ ለደቀነው ውጥረት የተባበሩት አረብ ኤሚሬትስን ተጠያቂ አደረገች። ሞቃዲሾ ላይ ለነገሰው የፖለቲካ ውጥረት መንስኤው የምርጫው መዘግየትና በፕሬዝደንቱ ህጋዊነት ላይ የተነሳው ውዝግብ መሆኑ ተመልክቷል። መሐመድ ካሂዬ ከሞቃዲሾ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
ባለፈው ሳምንት የተካሄደውን ግጭት የጎላበትን የተቃውሞ ሰልፍ ተከትሎ በሞቃዲሾ ለተከሰተው የፖለቲካ አለመረጋጋት የሶማሊያ ፌዴራል መንግስት የተባበሩት አረብ ኤሚሬትን ተጠያቂ አድርጓል። የኤሚሬት የውጭ ጉዳይ ሚኒስቴር የፕሬዚዳንት አብዱላሂ መሐመድን አስተዳደር የሽግግር መንግስት ሲል የጠራበትን መግለጫ ተከትሎ ነው የሶማሊያ ባለስልጣናት ይህን የተቃውሞ ምላሽ የሰጡት። የማስታወቂያ ሚኒስትር ኦስማን ዱቤ አቡዳቢ ይቅርታ እንዲጠይቅ ሲሉም ጥሪ አሰምተዋል። ለአመታት ሲያናውጣት ከቆየው ብጥብጥ ገና በማንሰራራት ላይ ናት ያሏት አገራቸው ዳግም ወደ ግጭት የሚያስገባት መንገድ እንደማትመርጥ የተናገሩት ዱቤ ወንድማዊ ያሉትን የኤሚሬት መንግስት ለፈጸመው ስህተት ይቅርታ እንዲጠይቅ ነው ጥሪ ያቀረቡት። የኤሚሬት ባለስልጣናት ግን ለቀረበባቸው ውንጀላ እስካሁን ምላሽ አልሰጡም። ጠንካራ ታሪካዊ ቁርኝት የነበራቸው የተባበሩት አረብ ኤሚሬት እና ሶማሊያ እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ.ም የባህረ ሰላጤ ሀገሮች ቃታርን ባገለሉበት ወቅት ሞቃዲሾ እንደተጠበቀችው ከኤሚሬት ጎን ተሰልፋ ተመሳሳይ ውሳኔ በመውሰድ ፋንታ ገለልተኛ አቋም ለመውሰድ በመምረጧ ነበር ግንኙነታቸው ሊቀዛቀዝ የበቃው። ይህ በእንዲህ እንዳለም የሶማሊያ ተቃዋሚ ቡድኖች ግልጽና አስተማማኝ ያሉት ምርጫ እስከሚካሄድ ድረስ በተቃውሞ እንቀጥላለን ሲሉ በሊቀመንበራቸውና በፕሬዚዳንታዊ ውጪ ሼክ ሸሪፍ ሼክ አህመድ አማካኝነት አመልክተዋል። በአገሪቱ የፖለቲካ መሪዎች መካከል በተቀሰቀሰ ጭቅጭቅ ሳቢያ ምርጫው በጊዜው ሳይካሄድ መቅረቱ ይታወቃል። አንዳንድ የተቃዋሚ ቡድኖች ግን ፎርማጆ ፕሬዚዳንታዊ ስልጣናቸውን እንዲለቁ ሲጠይቁ ይፋ የስራ ዘመናቸው በያዝነው ወር መጀመሪያ ያበቃው ፕሬዚዳንት መሐመድ ግን እንደ ወትሮ የጽህፈት ቤታቸውን ኃላፊነት መወጣት ቀጥለዋል።
አሉላን ለዘገባው አመሰግናለሁ። የዲሞክራሲያዊት ኮንጎ ሪፐብሊክ የወንጀል ምርመራ አገልግሎት የጣሊያኑን አምባሳደርና ሌሎች ሁለት ሰዎች ላይ በተፈጸመው ግድያ ተጠያቂዎቹን ፈልጎ እንዲይዝ የሀገሪቱ ፕሬዚደንት ፌሊክስ ቲሸኬዲ አሳስበዋል። የጣሊያኑ አምባሳደር ሉካ አታናሲዮ እና ሁለቱ ሰዎች የተገደሉት ትናንት ሰኞ ከዓለም የምግብ ፕሮግራም የአጀብ ስምሪት ጋር በጉዞ ላይ እንደነበሩ ነው። ሰሜናዊ ኪቡ ጎማ ከተማ አቅራቢያ የተፈጸመውን ግድያ ፕሬዚደንቱ አውግዘዋል። ተጠያቂዎቹ ሕግ ፊት መቅረብ አለባቸው ብለዋል። ቀደም ብሎ የጣሊያኑን አምባሳደር የገደሏቸው ጠልፈው ማስለቀቂያ ለማስከፈል የፈለጉ አጥቂዎች ናቸው የሚል ሪፖርት አሶሺየትድ ፕሬስ አቅርቦ ነበር። ቢሆንም ግን የዚህን ምንጭ አልጠቀሰም። ለግድያው እስካሁን ኃላፊነት የወሰደ ወገንም የለም። ግድያውን የተባበሩት መንግስታት ድርጅትና የዓለም የጤና ድርጅት አውግዘውታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ በኮቪድ-19 ሳቢያ ሕይወታቸውን ያጡት ሰዎች ቁጥር ከ500,000 አልፏል። ይህንኑ ምክንያት በማድረግ ትናንት ሰኞ ምሽት በዋይት ሀውስ ቤተ መንግስት ፕሬዚደንት ጆ ባይደን በተገኙበት የመታሰቢያ ስነ ስርዓት ተከናውኗል። ፕሬዚደንቱ በበሽታው ምክንያት የሚወዷቸውን በሞት ለተነጠቁ ቤተሰቦች የማጽናኛ መልእክት አስተላልፈዋል። ሀገራችን ከዚህ አስከፊ ወረርሽኝ ነጻ ትወጣለች ሲሉ ፕሬዚደንቱ ቃል ገብተዋል። በመጽሔት ክፍለ ጊዜ ሰፋ ያለ ዘገባ ይቀርብበታል። ዩናይትድ ስቴትስ ከ300 ሚሊዮን በላይ ህዝብ የኮቪድ-19 ክትባት እንዲደርሰው ለማድረግ ከጊዜና ከአስቸጋሪው የክረምት የአየር ሁኔታ ጋር እየታገለች ነው የምትገኘው። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ የኮቪድ-19 ክትባት ስራ ላይ እንዲውል ፈቃድ ለመስጠት አንዱን መሟላት ያለበትን ቁልፍ ግዴታ የሰረዘ አዲስ ምክረ ሀሳብ አውጥቷል። ኤፍዲኤ ትናንት ሰኞ ባወጣው አዲስ መመሪያ የመድኃኒት ኩባንያዎች አዲሶቹን የኮሮና ቫይረስ ዝርያ አይነቶች እንዲከላከሉ አሻሽለው የሚያወጧቸውን ክትባቶች ለመሞከር እንደ አዲስ በስፋት በሺዎች የተቆጠሩ በጎ ፈቃደኞችን ያሳተፈ ሙከራ ማድረግ እንደማያስፈልጋቸው ነው የገለጸው። አሻሽለው ያወጧቸውን ክትባቶች በየዓመቱ በኢንፍሉዌንዛ ክትባቶች ላይ በሚደረገው ሙከራ እንደሚካሄደው አይነት ሙከራ ሊያደርጉ እንደሚችሉ መመሪያ ሰጥቷል። በሌላ ዜና የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ድርጅታቸው እጅግ ደሃ ለሆኑ ሀገሮች የኮቪድ-19 ክትባት ለማቅረብ የሚያደርገውን ጥረት አንዳንዶቹ የበለጸጉ ሀገሮች እያደናቀፉ ናቸው ሲሉ ተናገሩ። ትናንት በበይነመረብ በተካሄደ በዓለሙ የጤና ድርጅት መሪነት የተመሰረተው ዓለም አቀፍ የክትባት ማዳረስ ላይ ያተኮረ ስብስብ ኮቫክስን የተመለከተ ጋዜጣዊ ጉባኤ ላይ ዶክተር ቴድሮስ ከጀርመኑ ፕሬዚደንት ፍራንክ ዋልተር ስታይንሜየር ጋር ቀርበው ነበር። ዶክተር ቴድሮስ በሰጡት ቃል አንዳንዶቹ እጅግ ባለጸጎቹ ሀገሮች ከኮቫክስ ጋር የክትባት ግዢ ውል በመዋዋል ከነዚህ ኩባንያዎች ጋር አስቀድሞ ባደረገው ስምምነት ሊገዛ የሚችለውን የክትባት መጠን በመቀነስ ጉዳት እያደረሱ ነው ብለዋል። የትኞቹ ሀገሮች እንደሆኑ ግን በውል አልገለጹም። ይሄ የበጎ አድራጎት ጉዳይ አይደለም፣ የበሽታዎች ስርጭትና ቁጥጥር በሳይንስ ላይ የተመሰረተ ግዴታ ነው ያሉት ዶክተር ቴድሮስ ዓለም አቀፍ ወረርሽኝን ሁሉም ጋር ሳናስወግደው አንድ ቦታ ብቻ ልናጠፋው አንችልም ሲሉ አሳስበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅት ታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ የካቲት 16 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በመቀሌ ዩኒቨርሲቲ የምረቃ ስነ ስርዓታቸውን አጠናቀው ወደ አዲስ አበባ በመመለስ ላይ የነበሩ የአዲግራት ዩኒቨርሲቲ ተማሪዎች አዲ መስኖ በመትባል አካባቢ በደረሰ የደፈጣ ጥቃት የ9 ሰዎች ህይወት ማለፉን ተማሪዎች ተናገሩ። በጥቃቱ 6 ተመራቂ ተማሪዎች፣ የመኪናው ረዳትና 2 የፌዴራል ፖሊሶች ህይወት ማለፉን ከጥቃቱ የተረፉ ተማሪዎች ለአሜሪካ ድምጽ ገልጸዋል። ከ5 ቀናት በኋላም የተወሰኑት ዛሬ አዲስ አበባ መግባታቸውን ተናግረዋል። መስፍን አራጌ ዝርዝር አለው።
ትምህርታቸውን ያጠናቀቁ የአዲግራት ዩኒቨርሲቲ ተማሪዎች የምርቃን ስነስርዓታቸውን ያካሄዱት ባለፈው የካቲት 6 ነበር። በመቀሌ ዩኒቨርሲቲ ግቢ ተመራቂዎቹ የሚፈለግባቸውን አጠናቀው ቤተሰባቸውን ለመቀላቀል በጉዞ ላይ ሳሉ ጥቃቱ መድረሱን በስፍራው የነበረና ከጥቃቱ የተረፈ ተማሪ ለቪኦኤ አስረድቷል።
ያው ሐሙስ ዕለት የካቲት 11 መሆኑን አላወቅንም እኛ። ያ ቀን ዩኒቨርሲቲው ራሱ አዘጋጀልን ባስ ሮብ ማታ ትኬት ቆረጥን አዲስ አበባ ብለን 44 ተማሪዎች 4 ሰዓት ላይ መኪናው ተመቀለ ግቢ ውስጥ ተንገባ። ሁለት ፌደራሎች አብረውናሉ። ያን ሊያጅቡ ይሆኑ አይሆኑ አናውቅም። ይነገር ጉዞው ጀመረን ከዮሐኔን እንዳለፈን ከዮሐኔ 40-50 ኪሎ ሜትር ርቀት ላይ ወደ አላማጣና ማይጮ መገንጠያ ከሱ አካባቢ ሆነ ገደል ነው፣ በጣም ተራራ ነው። በዛ ላይ ከርቭ ቦታ ላይ ነው። አዲ መስሎ ትባላለች። እንደታጠፍን በድንጋይ መንገድ ተዘግቶብናል። አቁሙ አሉ። ሲያስቆሙን እንደ ድንገት ከፊት ናቸው ከሹፌሩ ኋላ ፌደራሎች ሁለቱም ወጡ። ሲወጡ እዛው ተኩስ ተጀመረ። ከየት መጣ ማይባል ከተራራ ላይ እንዳለ ሚኒሻ ምናምን እንዳለ ከተራራ ላይ በቃ ጥይት መኪናውን መደብደብ ጀመሩ። እኛ መኪና ውስጥ ሆነን እንጨዋለን። አንዱ በእግዚአብሔር ይላል፣ አንዱ በአላህ ይላል፣ እኛ ተማሪ ነን እንላለን። ከዛ ከተራራ ወርደው ተጠግተው መምታት ሲጀምሩ ሹፌሩ ለድንገት ተመቶ ነበር። እንደምንም ብሎ ገብቶም መኪናውን ወደ ተራራው ገለበጠው። ሲገለብጠው እኛን ከበር ለማድረግ ነው፣ ጥይቱን ትንሽ እንዲበርድልን አረገን መኪናውን ሲገለብጠው። ከዛ መጥተው እንደዛ እንደተገለበጠ መኪናው በጣም መምታት ሲጀምሩ ተማሪ ነን፣ ተማሪ ነን፣ ሁሉም ተማሪ ነን ሲል ተኩሱን አቁመው ውረዱ ተባለ።
ወጣቱ እንደሚለው ተማሪዎችን ጨምሮ አውቶቡስ ውስጥ የነበሩ 9 ሰዎች ህይወታቸው አልፏል።
መኪናው እዛው በቃ እቃችን፣ ዶክመንታችን፣ ላፕቶፓችን እንዳለ ልብሳችን ምናምን እዛው ነው። መኪናውን አቃጠሉ። ሬሳውን ያውጡት አያውጡት የምናውቀው ነገር የለም። ተማሪው እንዳለ የተረፈው ደም በደም ሆኗል። ወጣን፣ እጅ ወደ ላይ አድርገን ወደ ተራራ ይዘው ነው አጅበው። ከዛ ተራራ ላይ ስንሄድ ጥያቄ መጠየቅ ጀመሩ እነዚህ ሚኒሻዎቹ። እኛ አላወቅንም አሉ።
ወጣቱ ከሰዓታት ጥያቄና ምርመራ በኋላ በቁጥጥር ስር ውለው የነበሩት ተማሪዎች መለቀቃቸውንና በተገኙ ትራንስፖርት አቆራርጠው ቆቦ መድረሳቸውን ጠቁሟል። የቆቦ ጠቅላላ ሆስፒታል ስራ አስኪያጅ ካሳሁን አዲሱ ጉዳት የደረሰባቸው ተማሪዎች በሆስፒታሉ ሕክምና ማግኘታቸውን አረጋግጠዋል።
ቁስለኛዎቹ 12 ናቸው። ከ12ቱ ቀላልም ቢሆን የተወሰነ ግን ትንሽ ጎዳ ያሉ ስብራት የደረሰባቸው 3 ልጆች አሉ። ጉልበቱ አካባቢ ላይ እና መቀመጫው አካባቢ ነው የእነዚህ ትንሽ ከበድ ያለው ቁስል ያለባቸው። ከ3ቱ ውጭ ያሉት መጠነኛ የሆነ ቁስል ያለባቸው ናቸው። የተመቱት ሁሉም በጥይት ነው። አጠቃላይ ሁሉም ተማሪዎች ናቸው የመጡት የተመቱት ጋር ማለት ነው። ሁሉም 35 ናቸው።
እናንተ ጋር ሲደርሱ ምን አይነት ህክምና አደረጋችሁላቸው?
እኛ ጋር ያሉት ባለሙያዎች አሉ። እነዚህ ስብራት የደረሰባቸውን በጀሶ፣ ሌሎችን ቁስለኞች ደግሞ እንደዚሁ በማጠብም ያው ህክምና እርዳታ ተደርጎላቸዋል። ልጆቹ እንደመጡ ተደናግጠው ነበር፣ ያለቅሳሉ። የነበረው ነገር ከባድ ነበር።
ወልዲያ ዩኒቨርሲቲ በጥቃቱ የተደናገጡ ተማሪዎችን ከማረጋጋት ጀምሮ ጉዳት የደረሰባቸውን በመንከባከብና ወደ አዲስ አበባ በመሸኘት ተሳትፎ አድርጓል። እንደ ዩኒቨርሲቲው ፕሬዚዳንት ዶክተር አበበ ግርማው ገለጻ
ቆቦ ሆስፒታል የተወሰነ የህክምና እርዳታ ተደርጎላቸው ሪፈረንስ ለተባሉ ወደ አዲስ አበባ በተለይ ቁስለኞች ተማሪዎች ስለነበሩ ወደ 6 አካባቢ የሚሆኑ እነሱንና የአደጋም ያልደረሰባቸው ወደ 27 የሚሆኑ ተማሪዎች ወደ ቤተሰቦቻቸው እንዲሄዱ ዩኒቨርሲቲው አንድ ቀን በዩኒቨርሲቲው አሳድሮ በመኪና ወደ አዲስ አበባ እንዲሄዱ አድርጓል።
የዩኒቨርሲቲ ተማሪዎች ናቸው። ተመርቀው ደስታቸውን አጣጥመው አልጨረሱም። እንዲህ አይነት ድንጋጤ ሲያጋጥማቸው ከስነ ልቦና ግንባታ አንጻር እንደ ዩኒቨርሲቲያቸው ያደረገው ነገር አለ?
እኛ አመራሩ እነሱን ከቆቦ ሆስፒታል እስከ ዩኒቨርሲቲው በመጡበት ጊዜ አባታዊ ምክርም እንደ ዜጋም የሚጠበቅብንን ማረጋጋት ስራዎችን በጋራ ሰርተናል። እነሱም በጣም ደስ ብሏቸው ነው አመራሩ ያን ያክል ከነሱ ጋር ሆኖ ችግራቸውን በመካፈሉ እና ይሄ የምንችለውን የሚያክል በመርዳታችን ያው ደስተኞች ሆነው ነው የሄዱት።
28 ተማሪዎች ዛሬ አዲስ አበባ ገብተው ተጨማሪ ሕክምናና እንክብካቤ እያገኙ መሆናቸው ታውቋል።
ዛሬ ጠዋት 3 ሰዓት ላይ አዲስ አበባ ገባን። አዲስ አበባ እንደገባን ሚኒስተር ኦፍ ኤዱኬሽን ዶክተር ሰለሞን ይባላሉ፣ እሳቸው ተነጋግረው አሁን ያለን ነው ካሌ ሆቴል ያለን ነው። አሁን ከጥቁር አንበሳ 3 ዶክተሮች መጥተው እዚሁ ሩማችን ውስጥ እየታየን ነው፣ ሕክምና እየሰጡ ነው። እዚሁ ወልዲያና የመርሳ ልጅ አሉ ሴቶች የተጎዱ ቤተሰብ ራሳችን እናሳክማለን ብለው እዛው ቀርተዋል።
ለተጎጂዎቹ አልባሳት በመስጠትና ምግብ በማቅረብ አጋርነታቸውን ላሳዩ የወልዲያና የደብረ ብርሃን ዩኒቨርሲቲዎች፣ የቆቦ አካባቢ ነዋሪዎች፣ ተመራቂ ተማሪዎቹ ምስጋና አቅርበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን እናመሰግናለን። አድማጮች፣ በዚህ ጉዳይ ላይ ዘርዘር ያለ ዘገባ በነገው ምሽት እናስደምጣችኋለን። ወደ ተከታዩ ዘገባ ስናልፍ በትግራይ ክልል ውስጥ ሊኖር ይገባል ያለውን ፖለቲካዊ ለውጥ ፈንቅል በሚል ስያሜ ከሌሎች ጓደኞቹ ጋር በመሆን በማቀንቀን ይታወቅ የነበረው አቶ የማነ ንጉሴ ከሰሞኑ መገደሉ ተሰምቷል። ባልደረባችን ሀብታሙ ስዩም ግድያው ተፈጸመ የተባለበትን ዞን የሚያስተዳድሩ ባለስልጣናትንና የስራ አጋሩን አነጋግሮ ቀጣዩን ዘገባ አሰናድቷል።
የኢትዮጵያውያንን የፖለቲካና የሰብአዊ መብት ትግሎች በማህበራዊ መገናኛዎች በኩል ለሚከታተሉ ሰዎች የማነ ንጉስ አዲስ አይደለም።
ህዝባዊ እምቢተኝነትን በመፍጠር በህወሓት ላይ ጫና በመፍጠር መንገድን በመዝጋት የስራ አድማ በማድረግ ህወሓትን ይወገዳል ብለን ነው እንደ ስልት የያዝነው።
የማነ ንጉስ ከቅርብ ዓመታት ወዲህ ትኩረትን ካገኙና በርካታ ተከታዮች እያፈሩ ከመጡ ወጣት የለውጥ አራማጆች መካከል አንዱ ነው። ቅዳሜ አመሻሹን በማህበራዊ መገናኛዎች በኩል ቀድሞ የተሰማው ዜና ግን በትግራይ ክልል ውስጥ ይደርሳሉ ያላቸውን በደሎች በማጋራት የሚታወቀው ወጣት በሰዎች እጅ መገደሉን ይጠቁማል። የዜናውን ትክክለኝነት ያረጋገጡልን በትግራይ ክልል ጊዜያዊ አስተዳደር ውስጥ የደቡብ ምስራቅ ዞን አስተዳዳሪ የሆኑት መለሰ ብስራት በአጠቃላይ የስድስት ሰዎችን ህይወት የቀጠፈውን ድርጊት እንዲህ ገልጹታል።
አዎ፣ የተገደለው ህዋላ የምትባል ትንሽ ከተማ ነች። የእርዳታ እህል እና አንዳንድ ነገሮች እንዳይዘረፉ በሚል እዛ የነበረ የመከላከያ ሰራዊት በሌላ ሚሽን ሌላ ቦታ ሲቀይር የከተማ አንዳንድ ህገ ወጥ ወጣቶች እንዳይዘርፉት በመስጋት ሁለት እና ሶስት የሚሆኑ የመከላከያ አባላት ይዞ ወደ ቦታው ሂዶ የሆነ ቤት ገብቶ ትምህርት እየሰጠ ነበር። ሰላማችሁ ራሳችሁ ጠብቁ፣ ሰው እንዳትጎዱ፣ ለራሳችሁም እንዳትጎዱ፣ ንብረት አትዝረፉ እና የምትፈልጉት ነገር ከመንግስት ጠይቁ፣ ህጋዊ ሁኑ ምናምን ያለ እያስተማረ ነበር ለም የተባለው ቡድን ያጣራል። ከዛ ከውጭ ጥይት ድምፅ ሲሰማ ሮጥ ብሎ ወደ መኪና ሊገባ ሲል ነው ተኩስ ተከፍቶበት እሱ ተመታ። እሱ የሚከላከሉ የመከላከያ ሰራዊትም የተኩስ ልውውጥ ተደርጎ እነሱም ሁለቱ ወዲያ ሞቱ። እሱም ጨምሮ የተኩተላቸው ሰው ተገደለ፣ አንድ ሌላ ወጣትን ተገደለ። ያው አጠቃላይ በእለቱ ስድስት ሰዎች ናቸው የሞቱት እና ወዲያው የትውልድ ሀገሩ አካባቢ ስለነበረ ቤተሰብ መጥቶ ሬሳውን ወስዶ የስለት ሰዓት ቀብር ተጭሞ ሌላው የመከላከያ የነበርና ገዳዩ አይ አካባቢ ማህበረሰብ ነው የቀበራቸው በክብር። ይህን ያጣሩት
አቶ መለሰ ብስራት ከክስተቱ በኋላ ጊዜያዊ አጣሪ ቡድን ወደ ስፍራው የተላከ መሆኑን፣ የሟቾች አስክሬን ተነስቶ በክብር እንዲያርፍ መደረጉን ተናግረዋል። ከመከላከያ ሰራዊት ጋር በጥምረት በመሆን የግድያውን ዝርዝር ይዘትና የጀርባ ዓላማ አጣርቶ ይፋ የሚያደርግ ቡድን ስራ እንደሚጀምርም አውስተዋል። ይሁንና የማነህ ካለው ተቀባይነት አንጻር በአካባቢው ሚሊሻ ተገደለ ብለው እንደማያስቡ አቶ መለሰ ይናገራሉ።
እውነት የተገደለው አንድ ሰውዬ እሱ ነው ገዳዩ። ለምን አላማ ነው የተገደለው? ለምን አላማ ነው የተገደለው የሚለው ምክንያቱም በእኛ እምነት እኛ ዝም ብለን ስናስበው በህዝብ ተወዳጅ በወጣቶችም ተወዳጅ የለውጡ ተራማጅ የሆነ ታጋይ የነበረ ሰው ስለሆነ በህዝብ ፍቅር ነበረው፣ በወጣት ፍቅር ነበረው፣ በአካባቢ ህዝብም ተቀባይነት ጋር ፍቅር የነበረው ስለሆነ የዛ አካባቢ ሚሊሻ እንደማይገድለው ነው እኛ እንትን የደረስነው። የዛ አካባቢ ሚሊሻ የፈለገ ቢያደርግ እንደማይገድለው ምክንያቱም የትውልድ ሀገርም ጭምር ነው አካባቢውና ይወደዋል ሰው እና ንጹህ ታጋይም ስለነበረ በዚህ ደረጃ ነው የሚታወቀውና
ሙሉጌታ ወረደ የማነ ንጉስን ለበርካታ ዓመታት ባራመደው የለውጥ አቀንቃኝነት እንቅስቃሴ ያውቀዋል። ፈንቅል የተባለው የማነ ንጉስ በአመራርነት ያገለግልበት በነበረው የወጣቶች እንቅስቃሴ ውስጥ በውጭ ጉዳይ ኃላፊነት የሚሰራው ሙሉጌታ ለየማነ ንጉስ ሞት ተጠያቂ የሚያደርገው የቀድሞውን የህወሓት አስተዳደር የኢትዮጵያ መንግስት ጁንታ በማለት የሚጠራቸውን ታጣቂዎቹንም ነው። ለዚህ የሚያቀርበው ምክንያት ደግሞ
ላለፉት 12-13 ዓመታት እንቅልፍ ነስቷቸው ነው የነበረው። ሲታገል ሲያታግል ህዝብን ሲያነቃ በሰላማዊ መንገድ የአርና ትግራይ አባል ሆኖ እንዲሁም በኋላም ፈንቅል ሆኖ ሲታገል የነበረው ከፍተኛ ተሰሚነት ነበረው። በጣም ታታሪ ታጋይ ነበረ። ህዝቡ ላይ ከፍተኛ የሆነ ተቀባይነት እንዳለ ይታወቃል። ስለዚህ ይህንን አሁንም ሩዝራዞቹ የሚያደርጉት አጉል ተመልሶ ወደ ስልጣን ለመምጣት የሚሞክሩት ቅዠት አለ። ስለዚህ ያንን ለማሳካት ደግሞ ትልቅ እንቅፋት የሚሆናቸው ባለፈው የትግል ታሪካቸውን ካየን መጀመሪያ ጥላት ብሎ የሚያስቡት ትግራይ አካባቢ ያለ የተለየ አስተሳሰብ ያለው ሀይል ነው። እንደሚታወቀው እነሱ ጫካ ሲገቡ የዛሬ 45 ዓመት ወደ 5 የሚጠጉ ፓርቲዎች ነበሩ። ቅድሚያ ያጠፉት እነዚህ ትግራይ ውስጥ የነበሩ ፓርቲዎች ናቸው። ስለዚህ የዚህ ተቀጥያ ያው የነበረውን ነው እየደገሙ ያሉት። እነዚህ ከታሪክም ከራሳቸው መማር የማይችሉ ኃይሎች ሲሆኑ ተመሳሳይ ነገር ነው የሚያደርጉት። የሚቀየሩ የሚሻሻሉ ኃይሎች አይደሉም። ከዚ ኃይል ውጭ የማንም ሊገድል የሚችል ኃይል አለ ብለን አንገምትም።
ከየማነ ሞት በኋላ ቀድሞ የጀመረው ፈንቅል የተሰኘው የወጣቶች ንቅናቄ እጣ ፋንታ ምን ይሆናል የሚል ጥያቄ አንሰራርተዋል። በዚህ ጉዳይ ላይ የንቅናቄው የውጭ ጉዳይ ኃላፊ ሙልጌታ ወረደ ይህንን ብሏል።
አዎ እንግዲህ የማነ በርካታ ታጋዮችን አፍርቷል። አላማው ህዝብ ውስጥ ኦልሬዲ ሰርጾ ገብቷል። የማነ ቢሞትም አላማው ይቀጥላል። እንዲሁም ይህንን ጉዳይ የበለጠ ህዝቡ አምርሮ እንዲታገላቸው፣ የቀሩት መዘራጆችን በአጭር ጊዜ እንዲደመሰሱ ህዝቡ ለበለጠ ትግል የሚያነሳሳ ጉዳይ የሚሆነው በህዝቡ ላይ ከፍተኛ የሆነ ቁጭትና ወኔ ነው ያለው። ሲቀበርም እዛ ከተወለደበት ሕዋኔ 10 ኪሎ ሜትር ገባ ብሎ የሚገኝ አካባቢ ነው የተቀበረው። ህዝቡ ላይ ከፍተኛ የሆነ መነሳሳት አለ እነዚህ ርዝራዦችን ለማጥፋት። ስለዚህ ትግሉ አላማው ግን መጀመሪያም ግቡ መጥቷል ብለን መግለጽ የምንችለው ነው። ህወሀቶች ኦልሬዲ ተገምሰዋል። ጥቂት ርዝራዦች ናቸው አሁን ከጥፋት ያለፈ ነገር የሚፈጥሩት የሚፈይዱት ነገር የሌላቸው ነው የቀሩት።
የወጣቱን የለውጥ አራማጅ ግድያ በተመለከተ ከፈንቅል በኩል ውንጀላ የቀረበበት የህወሓት ወገን እስካሁን ድረስ በጉዳዩ ላይ የሰጠው መግለጫም ሆነ መልስ የለም። ቡድኑ በግድያው ውስጥ ያለውን ሚና የሚያሳይ ገለልተኛ ምርመራም እስካሁን ድረስ ይፋ አልተደረገም። የህወሓት አስተዳደር ከመወገዱ በፊት ባሉት ዓመታት በትግራይ ክልል ውስጥ እየደረሱ ያሉ የሰብአዊ መብት ጥሰቶችንና ዘርፈ ብዙ በደሎችን በማህበራዊ መገናኛዎች ላይ በማጋራት ይታወቅ ነበረ። የማነ ንጉሥ በቅርብ ጊዜ በማህበራዊ ገጾቹ በኩል ባጋራቸው መልእክቶች ላይ ደግሞ የኢትዮጵያ መከላከያ ሰራዊት የትግራይ ክልል ስፍራዎችን ከተቆጣጠረ በኋላ ሰፍኗል ያለውን ያልተገባ ተግባር ሲያወግዝ ተሰምቷል ታይቷል።
ቢያንስ በትግራይ ለአርባ ምናምን ቀን የሚያክል መብራት የለም። መሰረታዊ አላቂ እቃዎች የሉም። እንዴት አድርገን እናግዘው ብላችሁ እስኪ አንድ ገምግሙ። አሁን ግን ከዚህ በተቃራኒ ነው እየቆመ የተለያዩ አጀንዳ ያላቸው የተለያዩ ፖለቲካ ሊቃን በትግራይ ውስጥ ጣልቃ እየገቡ ነው ያሉ። መንግስትም በዚህ ላይ የማያዳግም እርምጃ መውሰድ አለበት።
የማነ ንጉሥ ባለትዳርና የአንዲት ሴት ልጅ አባት መሆኑን ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የሲዳማ ሕዝብ አሁን አለ ካለበት የፍትሐዊነት የመልካም አስተዳደርና ብልሹ አሰራር ለማውጣት በምርጫው እንደሚሳተፍ የሲዳማ አንድነት ፓርቲ አስታወቀ። በክልሉ የሕዝብና የመንግስት ሀብት ብዝበዛና ከጎሰኝነት የጸዳ የፖለቲካ ፓርቲ ስርዓት ለመዘርጋት እንደሚታገልም የፓርቲው ሊቀመንበር አቶ ለወዮታ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
የሲዳማ አንድነት ፓርቲ ሊቀመንበር አቶ ለማ ወዮታ በስድስተኛው ሀገራዊ ምርጫ ለመሳተፍ የሚያስችል ዝግጅት ማድረጋቸውን ተናግሯል።
የሲዳማ አንድነት ፓርቲ በ19ኙ ምርጫ ክልሎች 19 እጩዎችን ለህዝብ ተወካዮች ምክር ቤት አዘጋጅተናል። እንዲሁም ደግሞ ለሲዳማ ብሔራዊ ክልላዊ መንግስት ምክር ቤት 190 እጩዎችን አዘጋጅተናል። ማለት ከእያንዳንዱ ምርጫ ክልል 10 እጩ አዘጋጅተናል ማለት ነው። ዝግጅታችን ኦልሞስት 90% አጠናቀናል።
በሲዳማ ክልል በሚገኙ 19 ምርጫ ክልሎች የሚወዳደሩ እጩዎችንም 190 አባላት ላለው ማዕከላዊ ኮሚቴያቸው ማስታወቃቸውን አስረድተዋል። ፓርቲው ስድስተኛው ሀገራዊ ምርጫ ከተለመደው የተለየ ይሆናል ብሎ እንደሚያምንና ዴሞክራሲያዊ ስርዓት እንዲጎለብት የራሱን ድርሻ እንደሚወጣ የፓርቲው ሊቀመንበር አቶ ለማ ተናግሯል።
ይህንን ስድስተኛውን ሀገራዊ ምርጫ አንደኛ ተአማንነት ያለው ህዝብ የኔ ድምፅ ነው ብሎ የሚቀበልበት ፍትሐዊ፣ ዴሞክራሲያዊ፣ ሰላማዊ እንዲሆን እንሰራለን። ለዚህ ደግሞ ትልቅ ዝግጅት አድርገናል። የራሳችንን የምርጫ መወዳደሪያ መንፈስቶ አዘጋጅተን እያሳተምን ያለ ነው። በአንድ ሳምንት ውስጥ መንፈስቶን ህዝብ ይፋ እናደርጋለን። በተጨማሪ ፖቴንሻል ያላቸውን እጩዎች ለማዘጋጀት ነው ጥረት ያደረግ ነው።
በፓርቲው ውስጥ የሴቶችን ተሳትፎ 20% ለማድረግ እየሰሩ መሆናቸውን ገልጠው ብልጽግና ፓርቲን ጨምሮ በሲዳማ ክልል ለምርጫው ይወዳደራሉ ተብሎ ከሚጠበቁ 7 ፓርቲዎች ጋር መወዳደር የሚችሉ ብቃት አላቸው ያሏቸውን እጩዎች ማቅረባቸውም ጠቁሟል። አቶ ለማ የሲዳማ ህዝብ በክልልነት እንዲደራጅ ፓርቲያቸው ከሲዳማ አርነት ንቅናቄ ሲአን ከመነጠሉ በፊት ብዙ ዋጋ መክፈሉን ገልጠው የለውጥ መንግስት የሲዳማ ህዝብ በክልልነት እንዲደራጅ በማድረጉ አስተዳደሩን እንደሚያደንቁ ተናግረው የሲዳማ ህዝብ ጥያቄ ይህ ብቻ ባለመሆኑ በክልሉ አለ ያሉትን ብልሹ አሰራርና የዲሞክራሲ ባህል ግንባታ ችግር ለመፍታት እንደሚታገሉ አስታውቋል።
አሁን የመጣው የለውጥ አመራር በተለይም በዶክተር አብይ አህመድ የሚመራው የለውጥ አመራር ሲዳማን ክልል እንዲሆን መፍቀዱን እንደ ትልቅ ግብአት ነው የተሰማው። የመጀመሪያ ጉብኝታቸውን ወደ ሐዋሳ ሲያደርጉ ጥያቄ ተነስቶ ነበረ። እኔ ያ ጥያቄ ሲነሳ በስብሰባ ውስጥ ነበርኩኝ በሚሊኒየም አዳራሽ። ለተነሳው ጥያቄ የሰጡት መልስ ተግባራዊ ሆኗል። 100% ክልል መሆን ትችላላችሁ ብሎ የተናገሩ እና ያንን ደግሞ በተግባር ያዋሉ መሪ ስለሆኑ እጅግ በጣም ደስ ይለናል። እናደንቃቸዋለን፣ እንደግፋቸዋለን፣ ከጎናቸውም ምንን ድጋፋችንን በተለያየ መንገድ ገልጸናል። በሌላ በኩል በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፉ የሚታዩ ጉድለቶች አሉ። ስዳማ ለሌላው ስዳማ ጉቦ የሚከፍልበት ሁኔታ ውስጥ ነን። ዛሬ የተቀጠረው ቀጥሎ ከሚቀጠረው ጉቦ በሚወስድበት ሁኔታ ውስጥ ነን። የህዝብ ሀብት በስርዓት መንግስት ባስቀመጠው አቅጣጫ በልማት ላይ በማይውሉበት ሁኔታ ላይ ነን። የድርጅታችን ትልቁ ታርጌት የስዳማ ህዝብ ክልል ማግኘቱ ብቻ አይደለም። ፍትሐዊ አስተዳደር ሊኖር ይገባል። ጥሩ መልካም አስተዳደር ሊኖር ይገባል። በስዳማ ውስጥ ስዳማ ሀብታም ሀገር፣ የአየር ጠባዩም በጣም ደስ የሚል ነው። ያንን ሁሉ በጋራ መሳተፍ፣ በጋራ ተጠቃሚ መሆን ያለብን፣ በዚያ እንሰራለን።
ፓርቲው ወጣቶችና ሴቶች በኢኮኖሚ በፖለቲካና በማህበራዊ ዘርፎች እኩል ተጠቃሚ እንዲሆኑ እንደሚሰራም አቶ ለማ ተናግሯል። በክልሉ ይበዘበዛል ያሉትን የህዝብና የመንግስት ሀብት ለመታደግና ከጎሰኝነት የጸዳ የፖለቲካ ስርዓት ለማምጣት እንደሚታገልም የፓርቲው ሊቀመንበር ተናግሯል።
ንግድ ተቋም ከመክፈት ካድሬ መሆን የሚመረጥበት ደረጃ ላይ ደርሷል። ሀብት ለማካበት ካድሬ መሆን ነው የሚያስፈልገው። ይህን ለማስቀረት ህዝባችንን አንቀሳቅሰን ሰላማዊ በሆነ መንገድ ለመታገል እንጥራለን። በፖለቲካውም ዘርፍ ፍትሐዊ የሆነ ከጎሰኝነት የጸዳ ጎሰኝነት በአሁኑ ጊዜ ለምሳሌ የኔ ጎሳ ሆንዶባ የሚባል ከሆነ እኔ ከተሾምኩ ሁሉንም ሆንዶባ ለማድረግ ጥረት አደርጋለሁ። ይሄ ህብረ ብሔራዊ በሆነ ሀገር ውስጥ የዚህ አይነት አሰራር መወገድ አለ። ይህን አጥብቀን እንታገላለን።
የስዳማ አንድነት ፓርቲ ህብረ ብሔራዊ ፓርቲ መሆኑን ገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዩናይትድ ስቴትስ ውስጥ በኮቪድ-19 ህይወታቸውን ያጡ ሰዎች ቁጥር 500,000 መድረሱን ምክንያት በማድረግ ፕሬዚዳንት ባይደን በተገኙበት ዋይት ሀውስ ውስጥ ትላንት ምሽት የመታሰቢያ ስነ ስርዓት ተደርጓል። ፕሬዚዳንት ባይደን በወረርሽኙ የሚወዷቸውን ሰዎች ለተነጠቁ ሰዎችና ቤተሰቦቻቸውም የማጽናኛ መልእክት አስተላልፈዋል። ሀገሪቱ ከዚህ አስከፊ ወረርሽኝም ነጻ እንደምትወጣ ቃል ሰጥተዋል። የቪኦኤ ዘጋቢ ካትሪን ጊብሰን ያሰናዳችውን ዘገባ ደረጀ ደስታ ያቀርበዋል።
የሀዘን ድባብ ባጠላበት የሰኞ ምሽት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በዋይት ሀውስ ህንፃ በስተደቡብ በሚገኘው መተላለፊያ ደረጃዎች ላይ በጥቁር ጨርቅ ሰንደቅ ታጅበው በተቀጣጠሉ 500 ሻማዎች ፊት ለፊት ቆመዋል። ከፕሬዚደንቱ ጋር ቀዳማዊት እመቤት ጂል ባይደን፣ ምክትል ፕሬዚደንት ካማላ ሃሪስ እና ባለቤታቸው ዳግ ኤምሆፍ ተገኝተዋል። ከፕሬዚደንቱም ጋር በአንድነት በመቆም የባህር ኃይሉ የሙዚቃ ጓድ ባሰማው አሜዚንግ ግሬስ በተሰኘው የቤተ ክርስቲያን ዜማ ለሟቾቹ የህሊና ጸሎት አድርሰዋል። ከዚህ ስነ ስርዓት ጥቂት ቀደም ብሎ ፕሬዚደንት ባይደን ህይወታቸውን በኮቪድ ላጡና የሚወዷቸውንም የተነጠቁ ቤተሰቦችን ለማሰብ አሜሪካውያን አብረዋቸው የህሊና ጸሎት በማድረግ እንዲዘክሯቸው ተማጽነዋል። ለተጎጂዎች ቤተሰቦችም በቀጥታ ባሰሙት ንግግር ጨርሶ የማይታሰብ ይመስላል፣ ግን ቃል እገባላችኋለሁ ስለተነጠቃችሁት ሰው ያላችሁ ትውስታ ወደፊት የሚያመጣው እንባ መሆኑ ቀርቶ ፈገግታ የሚሆንበት ቀን ይመጣል። በአሰቃቂ ሁኔታ የሰዎችን ህይወት እየቀጠፈ በሚገኘው ወረርሽኝ መካከል ተጎጂዎችን የሚያጽናና አንዳች ነገር ያለማድረግ ጭካኔም መቅረት ያለበት ስለመሆኑ ባይደን ተናግረዋል። ብዙ አጽናኝ የሆኑ እምነትና ባህሎች ያግዙናል፣ የምንወዳቸውን እንድንዘክር ይረዱናል። ይሁን እንጂ ግን እነሱንም አላገኘናቸውም ነበር። እንደ አገር ይህንን ይዘን እንደዚህ ሆነን መቀጠል አይገባንም ብለዋል ባይደን። በኮቪድ የሞቱትን 500,000 ሰዎች ለመዘከር ፕሬዚደንት ባይደን ትናንት ሰኞ የዩናይትድ ስቴትስ ሰንደቅ ዓላማ በሁሉም የፌዴራል መንግስት ህንፃዎች ላይ ዝቅ ብሎ እንዲውለበለብ አዘዋል። በአገሪቱ መዲና በዋሽንግተን የሚገኘው ብሔራዊ ካቴድራልም ደወሉን 500 ጊዜ በመደወል በወረርሽኙ የተሰዉትን አስቧል። የቀድሞ ፕሬዝደንት ዶናልድ ትራምፕ ወረርሽኙን በቁጥጥር ስር አውለነዋል ብለው የተናገሩት ልክ የዛሬ ዓመት ነበር። ኢንዲያና ወደ ተባለው ክፍለ ግዛት ለመሄድ ሲነሱ እዚያው ዋይት ሀውስ ግቢ ውስጥ ከሚገኘው መስክ ላይ ሆነው በጣም ይገርማቸዋል፣ ምንም የሞተ ሰው የለንም ብለው ነበር። በዩናይትድ ስቴትስ ለመጀመሪያ ጊዜ በቫይረሱ ህይወቱ ያለፈ ሰው መኖሩ የታወቀው ግን ትራምፕ ይህን ካሉበት ሁለት ሳምንታት በፊት ነበር። ባለስልጣናቱም በካሊፎርኒያ ሳን ሆዜ ነዋሪ የነበሩት የ57 ዓመቷ ፓትሪሺያ ዳውድ በቫይረሱ ህይወታቸው ያለፈ መሆኑን ለመጀመሪያ ጊዜ የተናገሩት እንደ አውሮፓ አቆጣጠር በመጋቢት ወር 2020 ላይ ነበር። ግማሽ ሚሊዮን ሰዎችን ህይወት የቀጠፈው የወረርሽኙ አስከፊ ጥላ ባጠላበትና የቫይረሱን ዝርያ ተለዋዋጭ የሆነ መታየት በጀመረበት በዚህ ወቅት ዩናይትድ ስቴትስ መንግስት ባለስልጣናት ተስፋ መኖሩን እየተናገሩ ነው። ባለፉት 7 ቀናት ውስጥ በአገሪቱ የታየው የሟቾች ቁጥር በአማካይ ቀንሶ መታየቱን በአሜሪካ የበሽታ መቆጣጠሪያና መከላከል ማዕከል ዳይሬክተር ዶክተር ሮሼል ወለንስኪ ተናግረዋል። በመላው አገሪቱ የሚደረገው የኮቪድ-19 ክትባት ዘመቻም በመካሄድ ላይ ሲሆን የመጀመሪያውን ዙር ክትባት ወደ 13% የሚሆኑ ሰዎች መውሰዳቸው ተነግሯል። በአንዳንድ ክፍለ ግዛቶችም የተከሰተው አደገኛው የክረምት አየር ጠባይ ሂደቱን ዝግ ያደረገው መሆኑን ተመልክቷል። የበሽታ መቆጣጠሪያና መከላከያ ማዕከል ዳይሬክተር ዶክተር ሮሼል ወለንስኪ በሰጡት መግለጫ አሁንም በየቀኑ 66,000 የሚሆኑ ሰዎች ለቫይረሱ የተጋለጡ መሆናቸውን ገልጸዋል። የፕሬዝደንቱ ዋነኛው የሕክምና ጉዳዮች አማካሪ ዶክተር አንቶኒ ፋውቺም አሁንም ቢሆን ያለንበት ሁኔታ ተቀባይነት የሌለውና ከፍተኛ ደረጃ ላይ በመሆኑ ጥንቃቄ ሊለየን አይገባም ብለዋል። በመላው ዓለም በኮሮና ቫይረስ ህይወታቸውን ካጡ ሰዎች መካከል ዩናይትድ ስቴትስ ወደ 20% የሚሆነውን ድርሻ የምትወስድ ሲሆን ከዓለም ህዝቦች ቁጥር ሲስተያይ ያላት የህዝብ ብዛት ድርሻ ግን 4% ብቻ መሆኑን ተመልክቷል። ይህ ቀውስ በከፊል በፕሬዝደንት ትራምፕ አስተዳደር ወጥነት የጎደለው የፌዴራል መንግስት ምላሽ ባለመኖሩ ምክንያት የተከሰተ መሆኑን ተመልክቷል። ትራምፕ ከስልጣናቸው እስከ ተሰናበቱበት ጥር 20 ድረስ ከጤና አማካሪዎቻቸውና ባለሙያዎች ጋር ያልተስማሙ ሲሆን የወረርሽኝ ምንም ጉዳይ 50ዎቹ የአሜሪካ ክፍለ ግዛቶች በየግላቸው በተናጠል እንዲወጡ ተተውላቸው የሄዱ መሆኑም ተነግሯል። የፍሎሪዳ ግዛት አስቸኳይ ጉዳዮች አስተዳደር ዳይሬክተር ጃሬድ ሞስኮይቲዝ እንደሚሉት የባይደን አስተዳደር ብዙ ውጥንቅጥ ጉዳዮችን ተረክቧል። 2020 ዓመተ ምህረት ከአሜሪካውያን አማካኝ የነፍስ ወከፍ የህይወት ዘመን ላይ አንድ ዓመት የሚሆነውን ይዞት ሄዷል። ይህ ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ መሆኑም ተነግሯል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ምክር ቤቱ አጣዳፊውን የኮቪድ እርዳታ ላይ አስመልክቶ ውሳኔውን በአስቸኳይ እንዲያስተላልፍ ለመገፋፋት በትላንትናው ዕለት ባወጡት መግለጫ የወረርሽኙን ሁኔታ እጅግ ዘግናኝ የሆነ እልቂትና ሊረዱት እንኳ የማይቻል ሐዘንን የፈጠረ ነው ብለውታል። አገሪቱ ወረርሽኙ ካሳደረባት ሁሉን አቀፍ ተጽዕኖ እንድታገግምና በሽታውን ለመከላከል እንድትችል ፕሬዚደንት ባይደን የ1.9 ትሪሊዮን ዶላር እቅድ መንደፋቸው ይታወቃል። አንዳንዶቹ የምክር ቤት አባላት ግን ከገንዘቡ መጠን በተጨማሪ ምን ምን ነገሮች ሊሸፈኑ እንደታሰቡ ግልጽነት ይጎለዋል በማለት ጥያቄዎቻቸውን እያቀረቡ ነው። ፕሬዚደንት ባይደንም በትናንቱ ንግግራቸው እኔ የአሜሪካ ሕዝብን ለማዳን የበለጠ ረከስ ያለና የተሻለ ፕላን ያለበትን የትኛውንም ሐሳብ ለመስማት ዝግጁ ነኝ ካሉ በኋላ አስከትለውም ይሁን እንጂ ግን የምናወጣው ቅድ ማንን እንደሚረዳና ማንን እንደሚጎዳ በግልጽ ለይተን መመልከት ይኖርብናል ብለዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አድማጮች፣ አሁን ንግድና ምጣኔ ሀብት። በኢትዮጵያ የተባባሰ የመጣው የኑሮ ውድነት መገለጫ የሆነው የዋጋ ግሽበት ከፍተኛ ደረጃ መድረሱን ባለሙያው ዶክተር አጥናፉ ገብረመስቀል ይናገራሉ። ዶክተር አጥናፉ የኢኮኖሚክስ ባለሙያዎች ማህበር ስራ አስፈጻሚ አባልና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። በኢትዮጵያ ያለውን የዋጋ ግሽበትን አስመልክቶ ባለፉት 3 አስርት ዓመታት የታዩ ለውጦችና መንስኤዎቻቸውን መፍትሄዎችንም ጭምር የሚያመላክት አንድ ጥናታዊ ጽሑፍ በቅርቡ አዘጋጅተው አውጥተዋል። በ280 ወራት ለጥናቱ በተመረጡ 278 የሸቀጥ አይነቶች ላይ የታየውን የዋጋ ግሽበቱን ሲሰሩ ያስተዋሉትን ጨምሮ ዛሬ ባለው የዋጋ ንረትና ግሽበት ዙሪያ ያላቸውን የግልና የባለሙያ አስተያየት እንዲያካፍሉን የዛሬው የምጣኔ ሀብት ፕሮግራም እንግዳችን አድርገናቸዋል። ደረጀ ደስታ አነጋግሯቸዋል። ቀጥሎ ይቀርባል።
ዶክተር አጥናፉ ገብረመስቀል በጥናታዊ ጽሑፋቸውና አሁን በኢትዮጵያ ባለው የዋጋ ንረትና ግሽበት ዙሪያ ያላቸውን የባለሙያ አስተያየት እንዲያካፍሉን የዛሬው የምጣኔ ሀብት ፕሮግራም እንግዳችን አድርገናቸዋል። ጤና ይስጥልን ዶክተር አጥናፉ።
ጤና ይስጥልን አቶ ደረጀ፣ በጣም አመሰግናለሁ።
እስኪ ለውይይታችን መግቢያ እንዲሆን የሰሩት ጥናታዊ ስራ ይዘት ምን እንደሆነ በአጭሩ ይንገሩን።
ጥናቱን ያስጠናው የኢትዮጵያ ኢኮኖሚስቶች ማህበር ቢሆንም እዚህ ጥናት ውስጥ የተካተቱ አስተሳሰቦች፣ ጽንሰ ሀሳቦች ኃላፊነቱ የግሌ ነው። የአዲስ አበባ ዩኒቨርሲቲንም አይመለከትም፣ የኢኮኖሚስቶች ማህበርን የሚመለከተው አይሆንም። የኔ ነው ማለቴ ነው ኃላፊነት። በአጠቃላይ ኢትዮጵያ ውስጥ የዋጋ ንረትን በተመለከተ እኔ ይህን ጥናት እስከጀመርኩበት ድረስ ኢትዮጵያ ኢኮኖሚስቶች ማህበር ስራውን እስከሰጠኝ ድረስ 40 በላይ የሚሆኑ ጥናቶች ባለፉት የካቲት 2012 ዓ.ም ፊት ተጠንተዋል። ብዙ ጥናቶች፣ ብዙ የፖሊሲ ምክሮች የያዙ ከመመረቂያ ጽሁፍ ጀምሮ እስከ የፖሊሲ ሰነዶች ድረስ ተሰርተዋል እና ይሄ ግን በዋናነት ፎከስ የሚያደርገው የዋጋ ንረት ባለፉት ዓመታት በእያንዳንዱ የእቃ አይነት እንዴት ነው አስተዋጽኦ የተደረገው፣ እንዴት ግብአት ሰጠ፣ እያንዳንዱ እቃ ላይ ያለ የዋጋ ጭማሪ እንዴት አድርጎ ያለፈውን አዝጋሚ እና ፈጣን የሆነ በሆነ ጊዜ አዝጋሚ ከዛ በኋላ ፈጣን በሆነ መንገድ እንዴት ዋጋ ንረት እንደመጣ እንዲያሳይ ጥናቱ እና ያ የዋጋ ንረት አጠቃላይ አብይ ኢኮኖሚ ወይም ማክሮ ኢኮኖሚ በሚባለው አጠቃላይ ኢኮኖሚ ላይ ያመጣው ተጽዕኖ ምንድን ነው እና ምን ቢደረግ ደግሞ ምክር ሀሳብ መስጠት ይቻላል የሚለውን መሰረታዊ ጥያቄዎች አንስቶ ነው ጥናቱ የተጠናው እና በዚህ መሰረት አንዳንድ አመላካች ነገሮች ተገኝተዋል አሉ። ይህንን ነው እንግዲህ የጥናቱ መሰረት ይሄ ነው።
በዚህ ጥናት የተመለከቷቸው መሰረታዊ ነገሮች ምንድን ናቸው? ለምሳሌ እኔ እንኳ ያየኋቸው አንዳንድ ነገሮች ኢትዮጵያ ከ2004 እንግዲህ እንደ ኤሮፓ አቆጣጠር ይመስለኛል፣ ያው በእንግሊዝኛ ስለሆነ ጥናቱ የተጻፈው ማለት ነው፣ ባለ ሁለት አሃዝ ወይም ደብል ዲጂት የሆነ የዋጋ ግሽበት አይታ የማታውቅ መሆኑና የዋጋ ግሽበት ገዝፎ መታየት የጀመረው ከ2005 ወዲህ ነው የሚል ነገር ተነስቷል በጥናቱ። እንዲሁም 2004 ዓመታዊ የዋጋ ግሽበት በ2.5% እንደነበረ እና ከ2004 በኋላ ግን ዓመታዊ እድገቱ 15.1% መድረሱን ሁሉ እየጠቀሱ ለጥናቶ ማበልጸጊያ ተጠቅመውበታል። ከዚሁ ጋር ተያይዞ የኢትዮጵያ የኢኮኖሚ እድገት እየተመዘገበ መሆኑ በተነገረባቸው ዓመታት የዋጋ ግሽበቱ እየቀነሰ ሳይሆን እየጨመረ መምጣቱም የኢኮኖሚ እድገትና የዋጋ ግሽበትን ግንኙነት እንድናይ ጋብዘናል። እሱንም ላይ ማብራሪያ ይሰጡኛል ብዬ ተስፋ አደርጋለሁ። እርሶም ይህንኑ አንስተዋል። ከማክሮ ኢኮኖሚ መዛባትና ከብድር አፈጻጸምም ጋር ያነሷቸው ሌሎች ነገሮች አሉ። የገንዘብ አቅርቦት መዛባትና የውጭ ምንዛሪ ለውጡ ወይም የብር ዋጋ ማሽቆልቆል ለግሽበት መኖርም ሆነ መባባስ ከሚሰጡ ምክንያቶች መሆናቸው ብዙ ጊዜ በአንዳንዶቹ የኢኮኖሚ ባለሙያዎችም ይጠቀሳል። ስለዚህ በእርሶ እምነት የዋጋ ግሽበቶቹ ወይም የግሽበቶቹ መንስኤዎች ምንድን ናቸው ብለው ያስባሉ? እና እነዚህንም ነገሮች ጨምረው እርሶ ዋና ዋና ክስተቶች፣ ግኝቶች ናቸው በጥናቱ የሚሏቸውን ነገሮች እንገሩን።
አቶ ደረጀ እንዳልከው 2004 በፊት ኢትዮጵያ ውስጥ የዋጋ ግሽበት ትልቅ የብሔራዊ ችግር አልነበረም። በኢኮኖሚ አስተዳደር ውስጥ ችግር አልነበረም። ከ2004 ወዲህ በተለይ 2005 ጀምሮ ግን የዋጋ ግሽበት 2 በላይ አድጎ ይገኛል። በትክክል አስቀምጠውታል አቶ ደረጀ። ከ2004 በፊት በአማካይ የዋጋ ግሽበት እንግዲህ ጥናቱ የሚያመለክተው ከ1997 እንደ ፈረንጆቹ አቆጣጠር እስከ 2020 የካቲት 1997 ጥር የፈረንጆች አቆጣጠር እስከ 2020 የካቲት ፈረንጆች አቆጣጠር ነው የምመለከተው። ስለዚህ 2005 ጀምሮ ለምንድን ነው የዋጋ ሁሉ ጊዜ ቁጥሮች የሚናገሩት ነገር አለ። ቁጥሮቹን ከበስተጀርባቸው ሆኖ ቁጥሮቹን እንዲናገሩ የሚያደርገው ዋና ጉዳይ ምንድን ነው የሚለውን ስናይ ከ2004 ጀምሮ ከ2005-2006 ወዲህ የኢትዮጵያ የኢኮኖሚ አስተዳደር በእንግሊዝኛው እንግዲህ በጣም ይቅርታ የፖለቲካል ኢኮኖሚው አቅጣጫ መቀየሩን ያመለክታል። 2005ን አቶ ደረጀ እንደምታውቀው በኢትዮጵያ የምርጫ ጊዜ ነው እና ከምርጫ በኋላ በተፈጠረው ጉዳይ በተፈጠረው ክስተት መንግስት የእድገት አቅጣጫ ናቸው ብሎ ያስቀመጣቸውን የእድገት ፕሮጀክቶች ፋይናንስ ለማድረግ የወጪ ለማውጣት እንደተለመደው ከዚህ 2004-2005 በፊት ከነበረው ከውጭ የወዳጆች የሚያገኘው ገንዘብ እያጠረበት ሲሄድ የግድ ትልልቅ ፕሮጀክቶችን መገንባት ስላለበት፣ ለምሳሌ ዩኒቨርሲቲዎችን ማስፋፋት፣ ትላልቅ መንገዶች፣ የውሃ ፕሮጀክቶች በሀገር ውስጥ ገንዘብ ፋይናንስ ማድረግ ለማይቻል የግድ የፋይናንስ ማድረጊያውን የገንዘብ አቅርቦቱን ከሀገር ውስጥ ብድር ወይም ገንዘብ ማከም በምንለው ላይ የተመሰረተ በመሆኑ ይሄ ደግሞ በትናቱ ከተለያዩ የመንግስታዊ መስሪያ ቤት የተገኙ ማስረጃዎች ከኢትዮጵያ ብሔራዊ ባንክ፣ ከኢትዮጵያ ገንዘብ ሚኒስቴር የተገኙ ማስረጃዎች ራሳቸው መንግስት ማስረጃዎች የሚያሳዩት የሀገር ውስጥ ብድርና የገንዘብ መስፋፋት እየበዛ በመሄዱ እና አቅርቦቱ ደግሞ ትክክለኛው መሬት ላይ ያለው የእቃ አቅርቦት የእቃውን የገንዘቡን ያክል ባለመሆኑ የሚፈጠር የዋጋ ግሽበትና ንረት ኢኮኖሚ ውስጥ ሙቀት ፈጥሮ ይታያል እና ይሄ እንግዲህ በጣም ቸር በሆነ ግምት ብዙ ግምቶች አሉ። ኢኮኖሚክ እንደ ተፈጥሮ ሳይንስ ያለቀለት ፎርሙላ ያለው ሳይሆን በጣም ሚዛናዊ በሆነ ግምት ወስደን በየአመቱ ቢያንስ 22.3 ቢሊዮን ብር ያህል ኢኮኖሚ ውስጥ ይገባ እንደነበረ ይሄም የኢንፍሌሽን ታክ የሚባል እና ለመንግስት እና ለብሔራዊ ባንኩ ይሄ ገቢ ሲሆን ግን ለሰው ለተጠቃሚው የመግዛት አቅሙን የሚቀንስ ሆኖ ይገኛል። እድገትን በተመለከተ በትክክል ይነገረን የነበረው ባለ ሁለት አሃዝ እድገት እናድጋለን፣ ነገር ግን የዋጋ ንረቱንም ቁጥጥር ስር አድርገነው ነው በሁለት አሃዝ እያደግን ያለ ነው የሚል ነበረ ማስረጃ ሲቀርብ የነበረው። ግን ራሱ የመንግስት ማስረጃ የሚያሳየው የሁለት አሃዝ እድገቱን ከ11 በመቶ በላይ እድገትን እንኳን ተቀብለን በራሱ በመንግስት ማስረጃ ኢንፍሌሽኑ ወደ 38% እንደነበረ ነው የሚያሳጀን እና እድገቱ እስከ 11% በላይ በሄደ ቁጥር የዋጋ ንረቱ ከ40% በላይ ይሄድ እንደነበረ፣ ይሄ ደግሞ የሚጠበቅ ነው ማለት እቃ ሳናመር ብዙ ፕሮጀክቶችን ከአፋፋን ቁጥር የዋጋ ንረት ለእኛ የተለየ ነገር ሳይሆን በዓለም ላይ የእውቀት ስርዓቱ የገባ ኤክስፓንሽነሪ ሞኔታሪ ፖሊሲ የሚባለው ነው እንግዲህ ትርክ። ስለዚህ ከሆነ ጊዜ በኋላ የዋጋ እድገቱና ኢኮኖሚ እድገቱ በተቃራኒ መንገድ ይጓዝ እንደነበረ ነው የሚያሳየው። አቶ ደረጀ፣
አድማጮቻችን ከዶክተር አጥናፉ ገብረ መስቀል ጋር ያደረግነውን ተከታይ ውይይት በሚቀጥለው ፕሮግራማችን ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን እናመሰግናለን። አድማጮች፣ አሁን ቀጣዩ ትምህርት ነው። ልዩ ፍላጎት ያላቸው ልጆች አካታች የትምህርት ተቋማት ይፈልጋሉ ይላል ዘገባው። ኢትዮጵያ ውስጥ ልዩ ፍላጎት ያላቸው ልጆች እንደየፍላጎታቸው የሚያስተምሩ አካታች ትምህርት ቤቶች በስፋት ባለመኖራቸው ልዩ እንክብካቤ የሚያስፈልጋቸው ህጻናት ተገቢውን ድጋፍ እንደማያገኙ ባለሙያዎች ይናገራሉ። በማህበረሰቡ ዘንድ ባለው የግንዛቤ እጥረትና የአቅም ማነስም ህጻናቱና ቤተሰቦቻቸው ለበርካታ ችግሮች ይጋለጣሉ። ይህን ችግር ለመቅረፍ ሻምፒዮንስ አካዳሚ የተሰኘ አካታች የግል ትምህርት ተቋም አርአያ የሚሆኑ ተግባራትን እየሰራ ይገኛል። ስመኝሽ የቆየ በተቋሙና ልዩ እንክብካቤ በሚፈልጉ ህጻናት የትምህርት አሰጣጥና አያያዝ ዙሪያ ወላጆችና ባለሙያዎችን አነጋግራለች፣ እንደሚከተለው ይቀርባል።
ወይዘሮ አልማዝ ጥላሁን ከሶስት ልጆቻቸው የመጀመሪያ የሆነው የ16 ዓመት ልጃቸው ልዩ ፍላጎት እንዳለው ያወቁት 4 ዓመት ሲሞላው ነበር። ልጃቸው እስከዛ እድሜው መናገርና ራሱን መግለጽ ካለመቻሉ በላይ በጣም ብስጩ መሆኑ ያሳሰባቸው ወይዘሮ አልማዝ ተመርምሮ የኦቲዝም ተጠቂ መሆኑ እስከሚነገራቸው ድረስ ስለ በሽታው ሰምተው እንደማያውቁ ይናገራሉ።
ኦቲስቲክ ሲሉኝ እንደውም እኔ በጣም ቀላል ሰምቼ ስለማለት ዘገምተኛም አይመስልም ሲሆን፣ ግን ይጨናነቃል፣ ይበሳጫል፣ ሀሳቡን መግለጽ አይችልም። ያው ቤተሰቡ ግን ይታመሳል። በእርግጥ እንደዛ ሲሆን ምን ማድረግ እንዳለብኝም አላውቅም። ከባድ ጊዜ ነው። በጣም ፈተና ነው። ምክንያቱም እንዴት ማድረግ እንዳለብን እንኳን ምንም እንቆጥ የለንም።
ስለ ልጃቸው ልዩ ፍላጎት ዘግይተውም ቢሆን የተረዱት ወይዘሮ አልማዝ አሁንም ድረስ ፈተና የሆነባቸው ግን የልጃቸው ትምህርት ጉዳይ ነው። በሚኖሩበት አስኳ አካባቢ ልዩ ፍላጎት ላላቸው ልጆች ትምህርት የሚሰጥ ምንም አይነት የትምህርት ተቋም የለም። በመንግስት ሰራተኛ ደሞዛቸው በወር 6000 ብር የሚከፈልበት የግል ትምህርት ቤት ለማስገባት ያደረጉት ጥረት ደግሞ ከአቅማቸው ጋር መሄድ እንዳልቻለ በሐዘን ይገልጻሉ።
ትምህርት ቤት እንደ ሌሎች ልጆች የአካባቢ ትምህርት ቤት ነው ያስገባሁት በመጀመሪያ። ግን እንደፈለገ ከፈለገ ይጮሃል፣ እንደፈለገ ይሆናል። ከሌላው ልጆች የተለየ ሲሆን እርስ በርስ ከልጆች ጋር ያወራልኛል ብዬ ነው። ግን ልጆቹ አንደኛ ሲያስተምሩት ይስማ ይስማ አንዱ ጥያቄ እንትን አይልም። በእርግጥ ልጁ ግን እኩል አይሄድም፣ እኩል አይጠፋም። የግድ ሰፖርት ያስፈልገዋል። እንደዛ ደግሞ ማንም ያንን የሚያደርግ የለም። ሌሎችን ማስተማር ነው እንጂ ያለባቸው። ይህንን ልጅ በልዩ ሁኔታ ራሱን እያጻፉ እንደዚሁ አይሉትም። ትንሽ እሱ ላይ ነው ችግሩ።
ኢትዮጵያ ውስጥ ልክ እንደ ወይዘሮ አልማዝ ልጅ ልዩ ፍላጎት ያላቸው ልዩ እንክብካቤና ድጋፍ የሚሹ ወደ 23 ሚሊዮን ሰዎች ቢኖሩም ብዙዎቹ ትምህርት ለማግኘት እንደሚቸገሩ የአእምሮ ሕክምና ባለሙያና አማካሪ የሆኑት ዶክተር መዓዛ መንከር ይናገራሉ።
ልዩ ድጋፍ የሚፈልጉ ልጆች ልክ በችሮታ በሆኑ ግለሰቦች ፍላጎት ላይ ተመስርቶ ነው እድል ሊያገኙ የሚችሉት እንጂ አስገዳጅ የሆነ ነገር ኖሮ እንደ ማንኛውም ተማሪ ትምህርት ለሁሉም የሚለውን አይነት ሲተገበር አናይም።
ልዩ ፍላጎት ያላቸው ልጆች የሚታይ አካላዊ ጉዳት ወይም የማይታይ የባህሪ ስሜትና አይምሮ እድገት ችግር ያለባቸው ሊሆኑ ይችላሉ። እነዚህ ህጻናት ታዲያ ትምህርታቸውን ለመከታተል የሰለጠነ ባለሙያ ለነሱ ተብሎ የተዘጋጀ የማስተማሪያ ቁሳቁስና የተለያየ የመማር ማስተማር ሂደት ይፈልጋሉ። ይህን ለማሟላት በመንግስት ደረጃ ያካታች ትምህርት ፖሊሲ ተቀርጾ ከፍተኛ የትምህርት ተቋማትም የልዩ ፍላጎት መምህርነት በተለያየ ደረጃ ቢሰጡም ለምን መሬት ወርዶ ተግባር ላይ እንደማይውል ግን ዶክተር መዓዛ ያስረዳሉ።
ሆቴሌም አዲስ አበባ ዩኒቨርሲቲም የተለያዩ ደግሞ የክልል ከተሞች ያሉ ዩኒቨርሲቲዎች የልዩ ፍላጎት ትምህርት በዲፕሎማ፣ በዲግሪ፣ በማስተርስ ዲግሪ እና በፒኤችዲ ደረጃ ትምህርቱ ይሰጣል። ጥሩ የሚባል የሰው ኃይልም አለ በዚህ ዘርፍ የተመረቀ። ግን ያለው ችግር ምንድን ነው? ወደ መሬት ወርደው ልዩ ፍላጎት ያላቸው ህጻናትን በተግባር በተደገፈ ስልጠናውን አይወስድም። ልዩ ፍላጎት ያላቸው ህጻናት ሲባል ኢቨን በትምህርት ደረጃ ያላቸው አመለካከት ከዩኒቨርሲቲ ሲመጡ ምንድን ነው አንድ አድርጎ የመመልከት። ለምሳሌ አንድ ልጅ ኦቲዝም ያለበት አይምሮ እድገት ውስንነት ካለበት፣ ኦቲዝም ያለበት የባህሪ እክል ካለበት ወይም የስሜት መረበሽ ካለበት መለየት እንኳን አይችሉም። በትምህርት ቤቶች በኩል ስንመጣ ያው እንግዲህ የግል ትምህርት ቤት ውስጥ ነው የምሰራውን ማስተዳድረው። ትምህርት ቤቶች የማይቀበሉት አንዱ ምንድን ነው ያው የልዩ ፍላጎት ትምህርት አካታችነት ቀናነትን ይጠይቃል። ሁለተኛው ደግሞ እንደ ጥያቄ የሚያነሱት ምንድን ነው የሰለጠነ ሰው ኃይል የለንም። ስለዚህ እነዚህ ልጆች እንደሚቀበል ምንድን ነው የምናደርጋቸው ከማዋል ውጭ የሚል ነገር አለ።
የወይዘሮ አልማዝም የዘወትር ጭንቀት ተገቢውን የትምህርት ድጋፍ ማግኘት ያልቻለው ልጃቸው ነገ ምን ይሆናል የሚለው ሀሳብ ነው።
ይህንን እንግዲህ ተምሮ እዚህ ደርስልኛል ወይም ከልጆች እኩል ይሄዳል የምለው ነገር የለኝም እና በጣም ያሳስባል። የቤተሰቡ ጭንቀት ትልቁ እንዴት ነው የምናደርገው? እስከ መቼ ነው እንደዚሁ የሚሆነው? በሚቀጥለውም ላይቀበሉኝ አሁንም እያሉኝ ነው። ይቺ ኮቪድ ስለሆነች እንደው ተንከራተቻ ልልሽም ብዬ ነው እንጂ ሌላ አማራጭ ልጁን ጊዜ እየገደልንበት ነው ብለውኛል። ትምህርት ቤቱ ማለት ነው በቅርብ ጠርተኝ ትልቁ ችግሬ እኔ ራሴ ምን ማድረግ እንዳለብኝ አላወኩለትም። እውነት ሰው ሆኖ ራሱ ተገበያይቶ ነገ እኔ አሁን እንደዚህ ሆኜ አልቀርም አልፋለሁኝ እና እኔ በማስብ ሰዓት እንዴት ነው ማድረገው? ምንድን ነው እያደረግኩለት ያለው? እና ሰው የሚሆነው እንዴት ባደርግ ነው? ሁሌስ ደግሞ በእኔ ጥገኛ ሆኖ ነው የልጅን ትንሚሮ እስካለሁት ነው ምን ላደርግለት?
ይህን ችግር በጥቂቱም ቢሆን ለመቅረፍ የክሊኒካል ሳይኮሎጂ ምሩቅ የሆኑት ዶክተር መዓዛ የዛሬ 14 ዓመት አዲስ አበባ ጀሞ አካባቢ በከፈቱት ሻምፒዮንስ አካዳሚ ትምህርት ቤት ወደ 60 የሚሆኑ ልዩ ፍላጎት ያላቸውን ህጻናት ተቀብለው ያስተምራሉ። ከትምህርት ቤት ውጭም ወደ 1000 የሚጠጉ ህጻናት ወላጆችና መምህራንን በማሰልጠንና ተከታታይ ድጋፍ በማድረግ ስኬታማ ልጆችን እያፈሩ ለማህበረሰቡም ድጋፍ እያደረጉ ነው።
ሐኪሞች፣ ሎየሮች፣ ትልልቅ ፋርማሲስቶች ብዙ ጊዜያቸውን እድሜያቸውን ትምህርት ላይ አውለው ግን እንዲህ አይነት ልጅ ይገጥማቸው እቤት የሚውሉ ወላጆች ይገጥመኛል። እና እነዚህ ሰዎች አሁን የሀገር ቤተሰብ ብዙ ኢንቨስት ተደርጎባቸው ነው ይህንን ትምህርት የተማሩት እና ቤተሰብ ሀገራቸውን በብዙ መርዳት እየቻሉ እንደዚህ አይነት ልጅ ስላላቸው ብቻ ተገድበው ይቀመጣሉ። ስለዚህ መንግስት ሲያስብ ድጋፍ የሚፈልጉ ህጻናት መደገፍ ማለት ልጆቹን ብቻ አይደለም አገልግሎት የምንሰጠው ከጀርባ ያሉ ወላጅ እህት ወንድም ቤተሰብ በሙሉ እረፍት የሚያገኘው።
ከዶክተር መዓዛ በተጨማሪ ሴንተር ፎር ፋሚሊ ሰርቪስ የተሰኘ ድርጅትም ማህበረሰቡን ልዩ ፍላጎት ስላላቸው ልጆች ግንዛቤ የማስጨበጥ ችግር ውስጥ ያሉ ቤተሰቦችን የማገዝና ትምህርት ቤቶች አካታች እንዲሆኑ የማድረግ አዲስ እንቅስቃሴ መጀመሩን የድርጅቱ መስራችና ስራ አስኪያጅ አቶ ተፈራ ኃይሉ ነግረውናል።
በመማር ማስተማር ያሉ መምህራን አሉ። በመማር ማስተማሩ ላይ ልጆቹን የሚያግዙ ባለሙያዎች ለህክምና አሉ። ወላጆቹ አሉ። ማህበረሰቡ አለ። ከእንደገና ደግሞ እነዚህን ደግሞ ቤተሰቦች ሊያግዙና ሊረዱ የሚችሉ በተለያየ ፕሮፌሽናል ወይም ሙያ ውስጥ ያሉ አሉና እነዚህን አንድ ላይ በማምጣት በጥምረት ለልጆቻችን የተሻለ ነገር መደረግ አለባቸው በሚል ነው አስፈላጊነቱን አስቀምጠን እየሰራን ያለ ነው።
ልዩ ፍላጎት ያላቸው ህጻናት ተገቢውን ትምህርት እንዲያገኙ እንደ ተጎጂ ሳይሆን አስተዋጽኦ አድራጊ ዜጋ መታየት መጀመር አለባቸው የሚሉት ባለሙያዎች በወላጆችና ማህበረሰቡ ዙሪያ ያለው ግንዛቤ እንዲያድግና መንግስትም ለሌላው የማህበረሰብ አካላት የሚሰጠውን ትኩረት ሰጥቶ አካታች ትምህርት ቤቶች እንዲበራከቱ እንዲያደርግ መክረዋል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን እናመሰግናለን። አድማጮች ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የቅርብ ጊዜ አብይ የውጭ ፖሊሲ ግቦችን ቀይሰዋል። ከእነሱም ዋናው በየመን የሚካሄደው ጦርነት እንዲቆም ማድረግ ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። የመን ከመላ የአረብ ሀገሮች እጅግ ድሃ የምትባል ሀገር ናት። በውሃና በሌሎች አስፈላጊ ጥሪቶች እጥረት፣ በህዝብ ብዛት፣ በተፈራራቂ ግጭቶች እንዲሁም በምግብ እጥረት ምክንያት በማያባራ የድህነት ሁኔታ ስትሰቃይ ይኖራለች። በዛም ላይ ከስድስት ዓመታት በፊት የጀመረው የእርስ በርስ ጦርነት በሳውዲ አረቢያ በሚመራ የአረብ ሀገሮች ጥምረት ኃይልና በኢራን መካከል ወደሚካሄድ ቀጥተኛ ያልሆነ ውጊያ ለማምራት ጊዜ እንዳልወሰደበት፣ በጦርነት ጊዜ እንደሚሆነው ሁሉ በበለጠ የሚጎዳው ሲቪሉ ህዝብ እንደሆነ ርዕሰ አንቀጹ ጠቁሟል። በአሁኑ ወቅት የመን ውስጥ ከ24.3 ሚሊዮን በላይ የሚሆን ህዝብ ሰብአዊ ረድኤትና የደህንነት ጥበቃ ያስፈልገዋል። በአምስት ዓመታት ጊዜ ውስጥ በአስር ሺዎች የሚቆጠሩ ሲቪሎች ተገድለዋል። 3.6 ሚሊዮን የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። ስለሆነም እንዲህ አይነቱን ሰብአዊ ቀውስና የስትራቴጂያዊ ውድቀት ያስከተለውን የየመን ጦርነትን ለማቆም ዲፕሎማሲያዊ ጥረታችንን ከፍ እያደረግን ነው ብለዋል ፕሬዚደንት ባይደን።
I've asked my Middle East team to ensure our support for the United Nations led initiative.
ስለ መካከለኛው ምስራቅ ጉዳይ የሚከታተለው ቡድኔ በተባበሩት መንግስታት ድርጅት የሚመራው የተኩስ ማቆም ስምምነት እንዲተገበር፣ የሰብአዊ ረድኤት መስመር እንዲከፈትና ባለበት የቆመው የሰላም ንግግር እንዲቀጥል የሚደረገውን ጥረት የምንደግፍ መሆናችንን እንዲያረጋግጥ መመሪያ ሰጥቻለሁ።
ፕሬዚደንት ባይደን የረጅም ጊዜ ዲፕሎማትና ስለ ፋርስ ባህረ ሰላጤ ጉዳይ ጠቢብ የሆኑትን ቲሞቲ ሊንደር ኪንግን የዩናይትድ ስቴትስ ልዩ የየመን ጉዳይ መልእክተኛ እንዲሆኑ ሰይመዋል። በየመን የሚካሄደው ጦርነት እንዲቆም ዩናይትድ ስቴትስ የምታደርገውን ጥረት ይመራሉ።
ቲም's lifelong experience in the region and he'll work with the UN envoy and all parties of the conflict to push for a diplomatic resolution.
ቲም በቀጠናው የእድሜ ልክ ተሞክሮ አላቸው። ለጦርነቱ ዲፕሎማሲያዊ መፍትሄ ለማግኘት ከተባበሩት መንግስታት ድርጅት መልእክተኛ ጋር እንዲሁም በየመኑ ጦርነት ከሚሳተፉት ወገኖች ሁሉ ጋር አብረው ይሰራሉ። የቲም ዲፕሎማሲ በከፍተኛ ስቃይ ላይ ላለው የየመን ህዝብ ሰብአዊ ረድኤት እንዲደርስ በመስራት ላይ ባለው የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎትና የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጥረት ይጠናከራል።
ፕሬዚደንት ባይደን ዩናይትድ ስቴትስ በየመን ላይ ለሚካሄደው የማጥቃት ተግባር የሚደረግ ሁሉም ድጋፍ መሳሪያ መሸጥም ጭምር እንደምታቆም አስታውቀዋል። ነገር ግን ዩናይትድ ስቴትስ በአረብ ባህረ ገብ መሬት ላይ ባለው የአልቃይዳ መረብ ላይ የምታካሄደውን ዘመቻ አታቆምም ብለዋል። አሜሪካ ለሳውዲ አረቢያ የመከላከያ ብቃት የምታደርገው ድጋፍ እንደማታቆም ባይደን ግልጽ አድርገዋል።
Saudi Arabia faces missile attacks, UAV strikes, and other threats from Iranian supply.
ሳውዲ አረቢያ በተለያዩ አገሮች በኢራን ከሚከፈሉ ኃይሎች የሚሳኤልና የሰው አልባ የጦር አውሮፕላኖች ጥቃቶች እንዲሁም ሌሎች አደጋዎች ተደቅነውባታል። ሳውዲ አረቢያ ሉዓላዊነቷን የግዛት አንድነቷንና ህዝቧን ለመከላከል እንድትችል መደገፉንና መርዳቱን እንቀጥላለን።
በመጨረሻም ፕሬዝዳንት ባይደን የጦርነት መቆም አለበት ማለታቸውን በመግለጽ የለትሩስ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ አሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ።